BOA.
ሰላም ጤና ስትልኝ እንደምን አምሽታችኋል የተከበራችሁ አድማጮቻችን የሁድ ምሽት የጋቢና ቬ የጥቅምት 28 2014 ዓ.ም መሰናዶ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብረን ዘልቅ ይሆናል። ለዛሬ ልክ በሁድ ምሽት እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ ያልናቸውን ሁለት መሰናዶዎች መራርጠን ይዘንላችኋል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ከረዳት ፕሮፌሰር ዶክተር መቅደስ ዳባ ጋር ያለንን ቆይታ ነው። ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል የሚሊኒየም ሜዲካል ኮሌጅ የማህፀንና የጽንስ ሕክምና ሐኪም እንዲሁም በኢትዮጵያ የጽንስና የማህፀን ሐኪሞች ማህበር ፕሬዝዳንትና የሁለት ልጆች እናት ሲሆኑ በቅርቡ ዓለም አቀፍ የጽንስና የማህፀን ፌዴሬሽን በዓለም ዙሪያ በዘርፉ በመርምር አስተዋጽኦ አድርጓል በሚል በጎርጎሮሳውያኑ 2021 ዓ.ም ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ወይም ሽልማት ተስተዋል። ከዶክተር መቅደስ ጋር ቆይታ አድርጌ ነበር። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከመስረዱበት ቆይታችን ጀምራል።
ከሌላ ከመግባቴ በፊት የአስትሮኖሚ ትምህርቴን ከጨረስኩ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ሕክምና ትምህርት ከገባሁ በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል የርስ የምንለው ሲሄድን በምናይበት ጊዜ ያጋጠመኝ በማዋለጃና በማጸና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር ማጸና ጽንስ ትምህርት ክፍል ውስጥ ያሉት የማጸና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ ሶስት ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ ለመሆኑ ሀገሬ ውስጥ ስንት የማጸና ጽንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ እና ምንድን ነው ስንት ያለ የጠየቅኩኝ እና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንድ ሺህ ራሱ አይሞላም የኢትዮጵያ ውስጥ ያለ የማጸና ጽንስ ሐኪም ቁጥር። በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደሌላው አይነት ሕክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሰምተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጽንሱም ውጭ የማህፀን ህክምናው ላይ በተለይ እናቶች ሲመጡ ትልልቆች ሲመጡ በምናይበት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ብዬ በራሴ ማሰብ ጀመርኩኝ። እና በዛ ምክንያት ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ የወሰንኩት ከመጀመሪያውም ማለት ታየው። ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛ። ከዛ በኋላ ደግሞ ተምረው ሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት፣ በተለይ በስነ ተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር፣ መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው።
አሁን እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህፀንም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው እና የእርስዎ የሙያ ጉዞ ምን ይመስላል?
የእኔ የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የሕክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበር ለሁለት አመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደዚሁ ትምህርት ዘርፍ ከገባሁ በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁኝ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ። ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ጾታዊ ጥቃቶች ምኖች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናግዝ ነበረ እና በዛ ምክንያት ከሬዚደንስ ይሄ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን ከኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከእነሱ ብዙ ነገር የመማርን እድል አግኝቼ ነበር። ከዛ ከወጣሁ በኋላ ያው በዚሁ አንድ ሁለት አመት የግሉንም ነገር እንዲህ አናኒያ በሚባል የእናቶችና ህጻናት ክሊኒክ ሆስፒታል ውስጥ ለትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት ከመሻለች ውስጥ ለትንሽ ጊዜ ሰርቻለሁኝ። እነዚህ ነገሮች ማድረግ የነበረው በተለይ የዘርፉ በግል ብቻ ይዘሹም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም፣ ሁላችንም ተባብረን መስራት ያለብን ስለሆነ ማለት ነው። በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብስፔሻሊቲ ማስተር ሴንተር ቺ ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም፣ በዚህ ነገሮች ላይ የአገር ደረጃም የኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ፣ ለነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጀው የምሰራበት ነገር ምንድን ነው፣ የስነ ተዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ፊልጋለ። በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስት ዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ ነበረ። በፈረንጆች 2020 ዓ.ም ጀምሮ የኢትዮጵያ ማህጸንና ጽንስ ሐኪሞች ማህበር ላይ
ፕሬዚደንት ሆኜ እያገለገልኩ ነው ያለሁት። እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው?
በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ 20 ዓመት ምናምን የተተዉ መሳሪያዎችን ስል ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማህጸንና ጽንስ ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጂንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኢመርጀንሲ ነው ብለን እንላለን ብዙ ጊዜ። እንደውም የእናቶች ጤና ላይ በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችውንም ሴት ሁሉ ማስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥዬ የማገኘው ክፍያ ይህን ያህል አይደለም፣ ለምን እንደዚህ አይነት አስጨናቂ ሙያ ውስጥ እሰራለሁ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንከሬጅ እያደረግን ኦፍኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል፣ የመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ና ምችምን አይ ቆይ እስኪ ገሌ ወስንልኝ ገሌ እንደዚህ በል። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወልዱት ሰዎች በጣም ማዘጋጀት ላይ መስራት ጊዜ ያስፈልገናል ማለት ነው። ያ ደግሞ ከትምህርት ቤት ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው፣ በጣም እድሜ ይፈልጋል። 4 ዓመት መውሰድ ስፔሻሊቲ በተለይ እንደ ሴት እዚህ ሙያ ውስጥ ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶቹ ቻሌንጆች።
እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጠዋል እና እስቲ ስለ እሱ ጥቂት ነገር ቢሉኝ።
የዚህ የዓለም ማህጸንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በእሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በ1997 ጀምሮ ነው። ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በ2003 የዶክተር ካቼን ሀምሊን ነበረች ተሸላሚ ነበረች ኢትዮጵያ ወክላ እንደ ኢትዮጵያ ከቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል። እና እግዚአብሔር ፈቅዶ በ2021 ደግሞ እኔም ያንን ሽልማት ከተቀላቀሉ በዓለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝም በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና ፈልጋለሁ። ግን ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የ2021 የፊጎ 2021 ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ፈልጋለሁ።
እሺ ዶክተር፣ አሜሪካ ድምጽ አድማጮች ስም እንግናለሁ በድጋሚ እንኳን ደስ አለ።
እንኳን አብሮ ደስ አለን። እጅግ አድርጌ አመሰግናለሁ።
Yeah.
ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ወደ ተከታዩ ዘገባ እንሻገር። ተከታዩ ዘገባ ደግሞ ከአይቲ ስፔሻሊስቷ ጽጌ ጥበቡ ጋር ያስተዋውቀናል። ጽጌ ጥበቡ ራዕይ የህፃናት መርጃ የተሰኘ ተቋም ስራች ስትሆን የልዩ ፍላጎት ላላቸው ልጆች በኮምፒውተር የኮዲንግ ስልጠና ትሰጣለች። በዚህ ዙሪያ ስመኝሽ የቆየ ያሰናዳችው ዘገባ ቀጥሎ ይቀርባል።
ራዕይ የህፃናት መርጃ ድርጅት የዛሬ 7 አመት ሲመሰረት አላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት ይችላሉ፣ ግን በወላጆቻቸው ያቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች 5 ጓደኞቿ ጋር በመሆን 1 ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸውና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ።
ልጆቹ ያው ለትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜያቸው ከ10 እስከ 21 ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው? ከመርዳታችን በፊት ምንድን ነው የሌላቸው? ምንድን ነው የሚያስፈልጋቸው? እኛ የምንፈልገው ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው።
በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ህጻናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች።
ምንድነው የሚያደርጓቸው? አንዳንዶቹ ደህና የሆኑትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸውን ብቻቸውን አስቀምጠዋቸው ምን ነበር የሚያደርጓቸው? ከአንድ እስከ 3 ያስቀምጣቸው ነው መልሰው አንደኛ ነበር የሚያደርጓቸው። ምክንያቱም ልጆቹ ምንም ይሄ የሚደግፋቸው የሚማሩበት ማቴሪያል አልነበራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ ሜቢ 2 ተማሪ 3 ተማሪ ነበር እና እሱን ለምን እንደማይመጡ ለምንድን ነው የማይመጡት? እኛ ይሄንን ማድረግ ከቻል ለምንድን ነው የማይመጡት ሲባል በጣም የሚገርመው ኮንስኳንስ ሲሆን አንዳንድ ጊዜ እነዚህ ልጆች በጣም ብዙ ደሃ ቤተሰቦቻቸው ደሃዎች ናቸው። የሆነ ተመርጦ የተሰጠ ይመስላል አንዳንድ የሆነ የምታየው እና አንዳንዶቹ ምግብ የሚበሉት የላቸውም፣ ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡም።
የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራዕይ የህፃናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ 17 ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ ዓመት ከስድስት ወር ልፋት በኋላም ተማሪዎቹ 5 ስካርፎችን መስራት መቻላቸው ለጽጌና ለባልደረቦቿ ትልቅ ስኬት ነበር።
እነዚህ ልጆች ዛሬ አሁን ባለፈው ሄጄ ነበረ ኤፕሪል ላይ እና ወደ 25 ስካርፎችን ነው የሰሩት። ስካርፎቹ በጣም የሚያምሩ አብዛኞቹ ለጨረታ ቅረባ ናቸዋል። አሁን የተወሰነ አለን። ኖቨምበር 20 ላይ ጋላ አለን የምናዘጋጀው፣ እዛ ላይ ለሰው የምናሳየው። 25 ስካርፎችን ሰርተው ብዙዎቹ ተሸጠዋል እና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብለው ቤት ውስጥ ተደብቀው ተስፋ ያጡት ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው።
ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህጻናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነጻ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች።
እኔ ሲሄድ የማስተማራቸው ስፔሻል ኔድ ያላቸው እና የሌላቸው ልጆች ተደባልቀው ነው የሚማሩ እና ሁል ጊዜ ፕሮግራሙ 10 ሳምንት ነው እና እኔ 10 ሳምንት አስተምሬ ስጨርስ እነዛ ስፔሻል ኔድ ያላቸው ልጆች ከስፔሻል ኔድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴ መጠየቅ ጀመርኩኝ። አሁን እኔ ፉልታይም ስራ አለኝ አለ በቃ ይሄንን ትቼው ለምን የኢትዮጵያ ኮሚኒቲ ያሉትን ልጆች እንደዚህ አድርጌ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው።
ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የ23 ዓመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍቅር ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም ውቀት ያልነበራትን የኮዲንግ ትምህርት ባጭር ሳምንት አጠናቃ 3 የኮምፒውተር ጌሞችን ሰርታለች።
ስለ ኮዲንግ ያወቅኩት በ2020 ዓመተ ምህረት ነበር። ጽጌ ናት ያስተማረችኝ። በኮምፒውተር ላይ የጻፍኩ ኮዶችን ፈጥራለሁ። በጣም ቀላል ነበር።
የሚገርምሽ አንድ ሊዲያ ምትባል ያው ሚታረጋለች፣ በጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ፣ አሁን ለሰርተፍኬት እየተዘጋጀች ነው። ስፔሻል ሜድስ ናት። ሺ ኔቨር ኮምፒውተር ነክታ ኮዲንግ ተምራ አታውቅም፣ ግን ብዙዎቹ አሉ እንደሱ እና ስለዚህ እዚህ እያስተማረን በጣም ሰክሰስፉል ሲሆን እንዳልኩሽ ምንድን ያደረግ ነው ኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲን በዚህ አጋጣሚ በጣም አመሰግናለሁ። ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ እንትን ይሄንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶቹ ማስገባት እንፈልጋለን እና ኮምፒውተር ትልኩልን አላችሁ ወይ ብለን ጠየቅ።
የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዘግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም ባየችው ውጤት ግን እጅግ ደስተኛ ናት።
በእውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለች በጣም ብያድ ነው ያሰብኩት፣ ትሞክረው በሚል ያሰብኩት። ግን አንዴ ከጀመረችው በኋላ ያላትን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን ኦፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ፣ ምናልባት በእንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው።
ጽጌ፣ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186,000 ብር በማሰባሰብ 106 ኮምፒውተሮችን ስብስቴ ነጋሲና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች 7 ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጠባበቃሉ።
አሁን ቴክኖሎጂ ነው፣ የቴክኖሎጂ ዘመን ነው። እነዚህ ደግሞ ስፔሻል ኒድ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንንሽ አፕሊኬሽን ሰርተው መሸጥ ይችላሉ። ትሪዲ ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ። ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኘው አንዳንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይገባል። ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው ለተሰጠው ጊዜ።
የሊዲያ እናት ማርታም በልጁ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ህጻናት የራሳቸው ልዩ ተሰጥኦ ያላቸው፣ በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። I'm ready to go.
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ጥቅምት 28 2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ አምሽቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንገናኛለን። በዚሁ እንሰናበታለን። ደህና ደሩ።